Voice of America. የህግ የበላይነት ጉዳይ ተከታዩ ዝግጅታችን ነው።
አንድ ነገር የተረጋጋችና የህግ የበላይነት የተረጋገጠባት ማድረግ የመንግስት ግዴታና ኃላፊነት መሆኑን ሲሆን እንግዲህ ያነጋገርሻቸው የህግ ባለሙያ አቶ ቁምላቸው ዳኛ አመልክተዋል። የህግ የበላይነት ሲባል ለመሆኑ ምን ማለት ነው? ወደ አቶ ቁምላቸውና ወደ አንቺው እንመለሳ።
አቶ ቁምላቸው ዳኜ በጣም እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆኑ። በተለያየ ጊዜ በተለይ የህግ ጉዳይ ሲነሳ የህግ የበላይነት መከበር አለበት። በኢትዮጵያ የተፈጠሩትን ችግሮች ለመፍታት መፍትሄ ለማስያዝ መልክ ለማበጀት የህግ የበላይነት መከበር አለበት የሚል ንግግር ተደጋግሞ ይሰማልና እስቲ የህግ የበላይነት መከበር አለበት ማለት ምን ማለት ነው? እንዴት ነው የህግ የበላይነት የሚከበረውና የሚረጋገጠው?
አሁን ትልቁ ጥያቄ ነው የህግ የበላይነትን ወይም በእንግሊዝኛ ሩል ኦፍ ሎው ይባላል ነገር የሚመለከት የተለያዩ ትርጓሜዎች ናቸው ያሉት። ግን እንደው መሰረታዊ ብለን የምንላቸው ነገሮች ምንድን ናቸው? የህግ የበላይነት ሲባል በመጀመሪያ ደረጃ የመንግስት ባለስልጣናት እና ተራው ዜጋ በህግ ፊት እኩል መሆን አለባቸው። የመንግስት ባለስልጣናት እና ኃላፊዎች የህግ መገዛት አለባቸው፣ ከህግ በታች መሆን አለባቸው። ምንም የሚወስዱት ማናቸውም ድርጊት በህግና በህግ የተመራ መሆን አለበት እንጂ በዘፈቀደ ይፈጸም መሆን የለበትም። ምን ነው መሰረታዊ ነገር። ሁለተኛው እውነትም ምንድን ነው እንግዲህ በስነ ህግ ትንተናም ላይ የሚታዩት ነገሮች ብላ የዘብነትን አላባዎች ምንድን ናቸው የሚለውን በተመለከተ አንደኛ ዜጎች መተባበር ያለባቸው አጠቃላይ ህዝቡን የሚመለከቱ ህጎች ነው እንጂ ለግለሰብ እየተለየ ህግ ብላ አይገባም። ለምሳሌ በኛ ሀገር የስዬ አብርሃ ህግ የሚባለው ጸረ ሙስና ህግ አይነት ነው እና የዜጎችን አጠቃላይ ጠባይና ኑሮ ለመምራት ነው ወይም የተወሰነ ህብረተሰብ ክፍል ኑሮ ለመምራት እንጂ ግለሰቦችን መሰረት ያደረገ ህግ መውጣት የለበትም። ሩልስ ባይ ጀነራል ማሽን ነው ማለት ነው። ሁለተኛው ነገር ደግሞ እንደዚሁ ህጎች አስቀድመው የተከለከለውና የተፈቀደውን ነገር በግልጽ የሚደነግጉ መሆን አለባቸው እና ህጎች ወደ ኋላ ተመልሰው መጥራት የለባቸውም። ምክንያቱም ዜጎች ህግ በሚጠብቅ ጊዜ ምን እንደተፈቀደ፣ ምን እንደተከለከለ፣ ምን እንደሚጠበቅባቸው አውቀው በዛው ረገድ ድርጊታቸውና ጠቢያቸውን ማስተካከል ስላለባቸው ማለት ነው። ሌላኛው ነገር ደግሞ እንደዚሁ ህጎች ሁልጊዜ በቀን በቀን ህግ ስታ ቋሚ መሆን አለበት እንጂ በየጊዜው በቀን በቀን የሚቀያየር መሆን የለበትም። በቀን በቀን የሚቀያየር ከሆነ ህጉ ተገማች ለማይሆን ዜጎች ህግ መከተል ይቸግራል። ሌላኛው እንደዚሁ ደግሞ ህጎች ሊፈጸሙ የሚችሉ መሆን አለባቸው። ዜጎች በቀላሉ ሊተገብሯቸውና ሊከተሏቸው የሚችሉ መሆን አለባቸው። ከዜጎች አቅም በላይ የሆኑ ወይም ፍለጋ ለመፈጸም አስቸጋሪ የሆኑ ህጎች መውጣት የለባቸውም የሚል ነገር ነው። ሌላው እንደዚሁ ህጎች በግልጽ በአደባባይ መታወቅ ያለባቸው መታወቅ አለባቸው። ጥቂት ሰዎች ብቻ የሚያውቋቸው፣ ጥቂት ሰዎች ብቻ የተረጉሟቸው ነገሮች መሆን የለባቸውም። ምክንያቱም ዜጎች ቀደም ደረኩት ምን ማድረግ እንደሚጠበቅባቸው ካላየቱ ህግን ተግባራዊ ማድረግ ስለማይቻል ማለት ነው። ስለዚህ ህጎች በተቻለ መጠን ግልጽ መሆን አለባቸው እና መታወጅም አለባቸው፣ ይፋ መሆን አለባቸው ለህዝብ እንዲና አሁን በኢትዮጵያ ለምሳሌ አብዛኞቹ እንግዲህ በኢትዮጵያ ህግ አሁን ባለው ሁኔታ መመሪያዎች የሚቁት ናቸው። ግን መመሪያዎች አይገኙም። የት እንደታ የቤቶች መብት እና ግዴታ የሚወስኑ ምጡሱም መመሪያዎች ጭምር የት እንደሚገኙ እንኳ ማወቅ አስቸጋሪ እንድከኛ የታሰረበን መመሪያዎች ያነት ማለት ነው። በተመሳሳይ ሁኔታ በክልሎች የሚወጡ ህጎች ታትመው የሚሸጡበት ቦታ የለም። ስለዚህ ክልሎች እንዲያውቃሉ፣ ግን በአደባባይ የሚያውጁት ህግ ሚስጥር ሆኗል ማለት ነው። ዜጎች አውቀው ይከተሉት የማይችሉት ነገሩ ነው ማለት ነው። እንደዚሁ ኢትዮጵያ የሚፈርማቸው ዓለም አቀፍ ስምምነቶችም በሀገሩ ቋንቋ በእንግሊዝኛ አማርኛ ዲፋይን ሆነታ ይዘታቸው ታትሞ ስለማውጣ ህገ መንግስቱ አስገዳጅ ናቸው ይላል። ነገር ግን በግልጽ በማያሻማ ሁኔታ ይሄ ነው ህጉ ገቢ ሆነው ይሄ ነው ይባል ነገር አልሆነ ማለት ነው። በተጨማሪ ህግ የበላይነት ይሄ ስነስርዓታዊ ገጽታ አለው። እንደገና ደግሞ የፍሬ ነገርም ገጽታ አለው። ስነስርዓታዊ ገጽታ የምንለው ነገር ምንድን ነው? ቅድም እንዳልኩት እንግዲህ የህግ የበላይነት ከዜጎች በህግ ፊት እኩል ናቸው ከሚለው ነገር ጋር የተያያዘ ስለሆነ በተለይ በፍርድ ቤት የሚደረጉ የዳኝነት ሂደቶች ዜጎች ፍትሐዊ ዳኝነት ማግኘታቸው ሊጠበቅ ይገባል። በጠበቃ መወከል፣ ፍትህ ማግኘት፣ የሚቀርብባቸውን ማስረጃ የመከላከል ቀድሞ የማየት በፍርድ ቤት በህግ በተቋቋመ ፍርድ ቤት ማግኘት ይግባኝ ማቅረብ ምን የምንላቸው ዜ ኖራቸው ይገባሉ። የፍሬ ነገር ገጽታው ደግሞ ምንድን ነው? ቅድም እንዳልኩት በዜጎች ሁሉ በህግ ፊት እኩል መሆናቸው፣ በሰብአዊ መብቶችና ፍትህ መከበራቸው እና በተለይ ደግሞ የዳኝነት ነጻነት መኖሩ ነው። የዳኝነት ነጻነት በጣም ቁልፍ የሚሆንበት ምክንያት ምንድን ነው? ህጎችን የመፈጸምና የመተርጎምና ዋና የማስፈጸም ኃላፊነት የዳኞች ስለሆነ ዳኞች ገለልተኛና ነጻ ሆነው ህግን ተግባራዊ ማድረግ አለባቸው። የዳኝነት ስራ ላይ አስፈጻሚ ወይም ሌላ አቅም አለኝ የሚል አካል ጣልቃ የሚገባ ከሆነ ህዝቡ በህግ ላይ ያለውን እምነት ስለሚያጣ ለህግ የበላይነት መሰረት የሆነው ዋናው ቁልፍ ነገር ለህግ መገዛት በአንድ ይሸረሸራል። ፍርድ ዜጎች በፍርድ ላይ የሚሰመሩበት ጊዜ በመንግስት ላይ የሚሰመሩበት ጊዜ ህጎች የመንግስት የአንድ ወገን ጥቅም ማስጠበቂያ እንደሆነ በሚታሰብበት ጊዜ ዜጎች ለህግ ያላቸው ክብር እና ህግ በዜጎች ያለው ተቀባይነት እየላላ ስለሚሄድ ዜጎች በራሳቸው በእጃቸው አቅማቸው ህግን ለማስፈጸም ወይም መብታቸውን ለማስፈጸም ይሄዳሉ። ይሄ ደግሞ ምን ያመጣል? ኃይለኛው ደካማው እንዳያጠቃው ስርዓት አንደኝነት እንዲነግስ ስለሚያደርግ ለማህበረሰቡ አጠቃላይ ወደ መፍረስና እርስ በርስ ወደ መተላለቅ እንደሚያመራ የሚያደርግ ነገር ነው ማለት ነው።
ይህም ግን የህግ የበላይነት የማስከበር የጠቀሷቸውን ህጎች ለማህበረሰቡ የማሳወቅ ከዛ ደግሞ ተግባራዊ የማድረግ የማን ኃላፊነት ነው የሚሆነው? እንዴት ነው ይሄ የሚተገበረው?
በተለያየ ደረጃ የሚታዩት የመንግስት አካላት ኃላፊነት ነው። ለምሳሌ ህጎችን ማውጣት የህዝብ ተወካዮች ምክር ቤት እና በክልል ደረጃ ደግሞ የህግ የበላይነት ስልጣን የተሰጣቸው የህዝብ ምክር ቤቶች፣ የክልል ምክር ቤቶች ኃላፊነት ነው። ግን ለሚ የሚያወጡትን ህግ ቅድም ያልኩትን ደረጃ የጠበቀ ለአንድ ሰው ወይም ለተወሰነ ግን ቡድን ማጥቂያ ወይም ጥቅም ማስጠበቂያ ተብሎ ሳይሆን አጠቃላይ የህብረተሰቡን ጥቅምና ኑሮ ማዕከል ያደረገ ቅጣት፣ ይሄ የህግ አውጪ ኃላፊነት ነው። የህጉን መታወጅንና ለህዝቡ ተደራሽ መሆኑን ማረጋገጥ ይህም የህግ አውጪ ኃላፊነት ነው። ህግ ወደኋላ ተመልሶ እንዳይሰራ እና ዜጎችን የሚያደናግሩት እንዳይፈጠር ህጎች በቀላሉ ተገማች እና ሊፈጸሙ የሚችሉ እንዲሆኑ ማረጋገጥ ይህም የህግ አውጪ ኃላፊነት ነው። እንግዲህ በተግባር ስናየው ይሄ የህዝብ ተወካዮች ምክር ቤት እና የክልል ምክር ቤት ኃላፊነት እንዲሆን መጀመሪያ ህግን የሚያመነጨው አካል በአብዛኛው አስፈጻሚ አካል ስለሆነ ይህን ማድረግ ኃላፊነት የአስፈጻሚ አካልም ጭምር ነው ማለት ነው። በሌላው ግን ደግሞ ህጎችን በገለልተኝነት መተርጎም፣ ዜጎችን ህግ ፊት እኩል አድርጎ የመዳኘት ኃላፊነት ዋናው የፍርድ ቤቶች ኃላፊነት ነው። ነገር ግን በዚህ ረገድ ፍርድ ቤቶች ያለባቸውን ኃላፊነት ለመወጣት እንዲችሉ በአግባቡ የህዝብ መሪዎችን በተለይ አስፈጻሚ አካል ኃላፊዎችን ለህግ የበታች መሆናቸውን በማሳየት ለህግ በመገዛት አርአያ መሆን አለበት። እነሱ ከህግ የበላይነት የሚል መልዕክት የሚያስተላልፉ ከሆነ የፍርድ ቤት ትዕዛዝ የማይገዙ ከሆነ ከዛ በኋላ ህዝቡን በግን መላቅ ይጀምራል። አስፈጻሚ አካል በዳኝነት አካሉ ስራ ላይ ጣልቃ የሚገባ ከሆነ ይህን አድርግ ይህን አታድርግ እያለ የሚያዝ ከሆነ የዳኝነት አስተዳደር ለዚሁ በተለያዩ መንገድ በአስፈጻሚ አካል ተጽዕኖ ስር የሚወድቅ ከሆነ እና ዳኞች በፍርሃት እና በመሸማቀቅ ስራቸውን የሚያከናውኑ ከሆነ በዚህ ጊዜ የህግ የበላይነት በጣም አደጋ ውስጥ ይገባል ማለት ነው። ህብረተሰቡ በገለልተኛ መብቱን ያስጠብቅልኛል ብሎ የሚያስበው ገለልተኛ የዳኝነት አካል እንደሌለ ስለሚያስብ ህብረተሰቡም ህግን አለማክበር ህግን ወደ መጣስና በራሱ በጉልበቱ መብቱን ወደ ማስከበር ይሄዳል ማለት ነው።
በአንድ ግለሰብ ተነስቶ በራሱ መብቱን ለማስከበር ወይም ደግሞ በራሳቸው ተነሳሽነት በእጃቸው ፍትህን ለመስጠት መሞከር መብትንስ ያስከብራል ወይ?
መብትን አያስከብርም። መብትን አያስከብርም ማለት ነው ሲጀመር መብት የሚባለው ነገር የህግ ጽንሰ ሀሳብ ነው። ራሱ መብት ማለት ምን ማለት ነው ካልሽ የዜጎችን በተለይ የዜጎችን ነጻነት በፍትሃዊ መንገድ የሚከፋፈልበት መሳሪያ ነው። ስለዚህ አንድ ሰው ያለው መብት አንድ ሰው መብት አለው ስንል ሌላው ሰው ደግሞ የዛን ሰው መብት ማክበር አለበት ማለታችን። ያ ሰው መብት አለኝ ብሎ መብቱ ሊከበርለት ሲጠብቅ ሌላውን ሰው ደግሞ ተመሳሳይ መብት ራሱ ማክበር አለበት ማለት ነው። ይህ ግን መዘርጋት የምችለው ሌላውን ሰው አፍንጫ እስካልመታው ድረስ ነው የሚባለው ይህን አይነት ነገር ማለት ነው። ስለዚህ አንድ ጊዜ የሰዎችን መብት ችላ ማለት የራስን ጥቅም ብቻ ለማስከበር የሚደረግ አካሄድ የህግ ስርዓትን የማፈስ እና ቅድም ያልኩትን ስርዓት አልበኝነት የማንገስ ውጤት ስለሚኖረው መብትን አያስከብርም። መብታችን የተከበረ ይመስለን ለጊዜው ኃይል እና ጉልበት ካለን ድረስ ነው ወይም ያለን ከመሰለ እንደዚ በተናዛሪ ነገ ጠዋት ከኛ በላይ የባሰ ጉልበተኛ ሲመጣ የምንጠጋበት ከሱ የሚጠብቀን ወይም የሚታደገን ህግ ወይም ተቋም ስለማይኖር መብት አያስከብርም። ይልቁንም ቅድም እንዳልኩት በኃይል እርስ በርስ ወደ መተላለቅ እና ኃይልን ወደ ማምለክ ወደ ግጭት የሚያመራ ነገር ነው። ዘላቂነቱም ማህበረሰቡን እንዳለ የማህበሩ ሰው ዘንድ ያለውንም መተሳሰርና መከባበር ጭምር የሚያፈራረስ ስለሆነ የዘላቂነት የማንም ጥቅም አያስጠብቅም፣ ጉዳት ብቻ ነው የሚያመጣው።
አንዳንድ ቦታዎች ላይ እንደዚህ አይነት በራስ ተነሳሽነት ወይም በራስ በእጃቸው ፍትህን የመስጠት ወይም በእጃቸው ሰዎችን የማጥቃት፣ የመግደል፣ የመከልከል እንደዚህ ያሉ በራሳቸው ተነሳሽነት ወይም ከመንግስት የጸጥታ አካላት ውጪ ያሉ ወጣቶች እንደዚህ አይነት ድርጊቶችን ይፈጽማሉ እና አንዳንድ የመንግስት መግለጫዎች እነዚህ ነገሮች ይፋ በሚያደርጉበት ወይም በሚያረጋግጡበት ጊዜ መፈጸማቸውን የሚሰጧቸው መረጃዎች አሉ። ትክክለኛ ባልሆነ መረጃ ላይ በመነሳሳት ነው፣ በተሳሳተ ወሬ የተፈጸመ ድርጊት ነው እንደዚህ አይነት የሚል ከፈጸመው ድርጊት ይልቅ ድርጊቱ ለመፈጸሙ ምክንያት የሆነው የተሳሳተ መረጃ ነው የሚሉ መግለጫዎችን ይሰጣሉ። በትክክለኛ መረጃስ ላይ ቢሆን እንደዚህ አይነት ነገር መፈጸም አለበት ወይ? በህግ የትረስ ነው የሚገድበው?
ስለተነው መንግስት ሐላፊዎች እንዳይት መግለጫ እንደተከነ ይሄ በጣም ሐላፊነት የቆጠረው መፈጸም ይሆናል አካይድ ቁም ነገር ሆነ ያለበት ዜጎች መንግስትን በጣጣ ብለው እናስብበት ጊዜ መብት ወደ ማስከበርላቸው አካል በህግ አግባብ አይታችሁ አቀርበው ያን መፈጸም መከታተል ነው። መንግስት ያን መፈጸም አቀፉት ሆነ መንግስትን ተጠያቂ ማድረግ ይችላል አካውንታብል ማድረግ ይችላል። አሁንም ሰላማዊ እና ህጋዊ ነው። ነገር ግን እውነት እንኳን ሆኖ ቢገኛ ነገር ዜጎች በጉልበታቸው ለማስፈጸም መሞከራቸው ትክክል ነው የሚል መልእክት ነው የሚያስተላልፈው። አሁን የተጠቀሰው ነገር ተመሳሳይ ብቻ ለመጠንም እንዲህ አይነት ነገሮች የሚከሰቱበት ጊዜ መንግስትም የሀገር ሽማግሌዎችም የሃይማኖት አባቶችም ህግና ዜጎች በህግና ስርዓት እንዲገዙ ወጣቶች የቁጣቸውን በትግስት አሳልፈው የሚፈልጉትን ጥያቄ በህግና በህግ አግባብ ብቻ እንዲያቀርቡ እንዲፈጸምላቸውም እንዲያደርጉ ነው መገፋፋትና በዛ መልክ ማስተዳደር የሚገባው። ይሄ በነገራችን ላይ የህግ ጉዳይ ብቻ አይደለም። መሰረታዊ የማህበረሰቡን ፋብሪክ የምንለውን ነገር የማህበረሰቡን መዋቅር የሚያያይዝ ነገር ነው። በቤተሰብ ደረጃ ጭምር የሚታይ ነገር ነው። የግድ ወደ መንግስት ጭምር የሚያመክ ነገር አይደለም። ማለት የተገበረ እንደምንለው ወጣቶችም ከዚህ ከዚያ ጋር ተገበራችን አጣጣሚ ነው ይወርዳቸዋል። ያን ነገር ዜጋ ሲኮን መብት ሲጠየቅ ድካም እንዳለ ማስተባበል ይገኛል። ታላቅ ልጅ የሚያስከትል ነገር ነው። በዚህ ጊዜ ደግሞ መንግስት ህግና ስርዓትን የማስተማር ማክበር ተመራጣኝ ኃይል መጠቀም ነበር። ጀመረም መንግስት የሚባለው ተቋም ኃይልን በብቸኝነት ግን በህግ አግባብ ብቻ በህግ ላይ የተደነገገውና በተወሰነ መልኩ ብቻ የመጠቀም ስልጣን ያለ ብቸኛ አካል ነው በማህበረሰቡ ያን ማንቀበልና ማንከተል ሆነ ግን የዜግነት ግዴታችንን ጭምር አጥብቀንም ማለት ነው። ከዛ በኋላ መንግስትም ደግሞ በተቋቋመው በጥቅም ወረቀት ከማያየው ብቻ እኛ ላይ የሚሰሩ መብቶች ጭምር አለ ማለት ነው ተጣናን ነው ማለት ነው።
በጣም አመሰግናለሁ አቶ ቆምላቸው ዳኜ ለሰጡን ማብራሪያ። እንግዲህ በስፋት ተመልሰን ይሄንን ጉዳይ ትምህርት ሰጪ በሆነ መልኩ ለአድማጮቻችን እናቀርባለን። አሁን ለዛሬው አመሰግናለሁ ለሰጡን አስተያየት።
እሺ እሺ አመሰግናለሁ።